ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደምን አመሻችሁ በማለት በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥር 21 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሮም ከተማ ውስጥ በሚገኘውና እንደ ጎርጎሮሳውያኑ የቀን አቆጣጠር በ18ኛው ክፍለ ዘመን መጀመሪያ ላይ ግንባታው እንደ ተጠናቀቀ በሚነገርለት በአውሮፓ ውስጥ ከሚገኙ በማርያም ስም ከተሰየሙ የካቶሊክ አብያተ ክርስቲያናት መካከል በትልቅነቱ በሚታወቀው ሳንታ ማርያ ማጆረ በሚባለው ባዚሊካ በትላንትናው ዕለት ማለትም በጥር 20 2010 ዓ.ም ተገኝተው መሥዋዕተ ቅዳሴን ማሳረጋቸውንና ከዚያም በመቀጠል ወደ ቫቲካን ተመልሰው ልማዳዊ በሆነ መልኩ እርሳቸው ዘወትር ረቡዕና እሁድ ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው አስተንትነው ማድረጋቸውን የሚገልጹ ዜናዎችን በቅደም ተከተል እናስደምጣቸዋለን። በመጨረሻም በማኅበራዊ የመገናኛ ዘዴዎች ላይ ወላጆች ያላቸው ሚና በሚል ርዕስ የተዘጋጀውን አንድ ቁም ነገር አዘል የሆነ ትምህርት እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናሰማችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሮም ከተማ ውስጥ በሚገኘውና እንደ ጎርጎሮሳውያኑ የቀን አቆጣጠር በ18ኛው ክፍለ ዘመን መጀመሪያ ላይ ግንባታው እንደተጠናቀቀ በሚነገርለት በአውሮፓ ውስጥ ከሚገኙ በማርያም ስም ከተሰየሙ የካቶሊክ አብያተ ክርስቲያናት መካከል በትልቅነቱ በሚታወቀው ሳንታ ማርያ ማጆሬ በሚባለው ባዚሊካ በትላንትናው ዕለት ማለትም በጥር 22/2010 ዓ ም በዚያው ተገኝተው መሥዋዕተ ቅዳሴን ማሳረጋቸው ተገለጸ። ቅዱስነታቸው ለየት ባለ ሁኔታ በዚያ በሳንታ ማርያ ማጆሬ ባዚሊካ በመገኘት መሥዋዕተ ቅዳሴ ያሳረጉበት ምክንያት በላቲን ቋንቋ ሳሉስ ፖፖሊ ሮማኒ በአማርኛው በግርድፉ ሲተረጎም የሮም ከተማ ሕዝቦች አዳኝ ወይም ጠባቂ በመባል የሚታወቀውና በአብዛኞቹ የሮም ከተማ ነዋሪዎች ከፍተኛ ክብር የሚሰጠው እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን በእጆቿ ላይ አቅፋ መያዟን የሚያሳየው ምስል በጣም በማርጀቱ የተነሳ ይህ እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን አቅፋ መያዟን የሚያመለክተው ምስል እድሳት የሚያስፈልገው ስለነበር በቫቲካን ሙዚየም አማካይነት ጥንታዊነቱን በጠበቀ መልኩ በባለሙያዎች እርዳታ እድሳት ተደርጎለት ወደ ነበረበት ወደ ሳንታ ማርያ ማጆሬ በተመለሰበት ወቅት ለዚህ ቅዱስ ለሆነ ምስል አክብሮት ለመስጠት በተዘጋጀው የመሥዋዕተ ቅዳሴ ሥነ-ሥርዓት ላይ ለመታደም ቅዱስነታቸው በዚያው ተገኝተዋል። ለዚህ ቅዱስ ምስል ያላቸውን አክብሮት ለመግለጽ ከዚህ ቀደም 59 ጊዜያት ያህል ወደ ሳንታ ማርያ ማጆሬ አቅንተው የነበረ ሲሆን በዕለቱ በርሳቸው መሪነት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ተስፋችን ተመልሶ እንዲያንሰራራ የሚያደርገው የምንጠቀምባቸው የቴክኖሎጂ ውጤቶች ወይም የምንወጥናቸው ጽንሰ ሐሳቦች ሳይሆኑ ነገር ግን በውዥንብር ጎርፍ ውስጥ በመንገባበት ወቅት ተስፋ የምትሆነን እመቤታችን ቅድስት ድንግል ማርያም ብቻ ናት ማለታቸው ተገልጿል። በማርያም ውስጥ መሸሸጊያ እናገኛለን። ጸሎታችንም በፍጹም በከንቱ አይቀርም። አንድ ጻል ልጅ በእናቱ ዕቅፍ ውስጥ መግባት እንደሚፈልግ ሁሉ እኛም በእመቤታችን በቅድስት ድንግል ማርያም ዕቅፍ ውስጥ መኖራችን ደስታን ይሰጠናል በማለት ቅዱስነታቸው ተናግረዋል። ማርያም በምትገኝበት ቦታ ሁሉ ፍርሃት በፍጹም ሊያሸንፈን አይችልም በማለት ስብከታቸውን የቀጠሉት ቅዱስነታቸው እናታችን የሆነች እመቤታችን ቅድስት ድንግል ማርያም ከማንኛውም ክፉ ከሆኑ ነገሮች ትጠብቀናለች ትከላከለናለችም ብለዋል። እመቤታችን ቅድስት ድንግል ማርያም ባለችበት ቤት ሁሉ ሰይጣን በፍጹም ወደዚያ ሊገባ አይችልም ያሉት ቅዱስነታቸው ማርያም ባለችበት ቦታ ሁሉ የሚያስጨንቀንና የሚያሸብረን ነገር በፍጹም ሊኖር አይችልም፣ ፍርሃትና ጭንቀት ሕይወታችንን ሊያሸንፉም በፍጹም አይችሉም ብለዋል። በዚህም መሰረት ቴክኖሎጂ ወይም የራሳችን ጽንሰ ሐሳቦች የእኛን ተስፋ መልሰው እንዲያለመልሙ ማድረግ በፍጹም እንደማይቻል የገለጹት ቅዱስነታቸው ነገር ግን ተስፋችን በድጋሜ እንዲለመልም ማድረግ የሚችለው የማርያም የፊት ገጽታ ብቻ ነው። በጭንቀት ጎርፍ ውስጥ በምንገባባቸው ወቅቶች ሁሉ በእርግጠኝነት ልትረዳን የምትችል እርሷ ብቻ እንደሆነች ከገለጹ በኋላ በየዕለቱ ማርያም በልባችንና በሕይወታችን ውስጥ ሳትቀር ትገባ ዘንድ ልንጋብዛት ይገባል ብለዋል። እናታችን በሌለችበት ቦታ ሁሉ እምነታችን አደጋ ላይ እንደሚወድቅ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው እናት አማራጭ ሳትሆን የግድ የምታስፈልግ ናት። እርሷን መውደድ ማለት መቀኘት ማለት አይደለም፣ ነገር ግን እንዴት መኖር እንደሚገባን ማወቅ ማለት ነው። ምክንያቱም ያለ እናት እኛ ልጆች መሆን በፍጹም አንችልም። ለዚህም ነው ጌታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ወቅት ለዮሐንስ እቺውና እናት ብሎ ባደራ የሰጠውም በዚሁ ምክንያት ነው ብለዋል። ይህንንም በተመለከተ ቅዱስነታቸው የሚከተለውም ብለዋል።
ሳለ ኔውትራል ኦ ዲስታካቲ ዳላ ማድሬ አልትሪመንቲ ፐርዲያሞ ላ ኖስትራ ኢደንቲታ ዲ ፊሊ።
በእናት ጉዳይ ላይ ገለልተኛ መሆን ወይም ደግሞ ከእናት መለየት በፍጹም አይቻልም። ይህንን ብናደርግ ግን ልጆች የመሆናችን ህልውናችንንና ማንነታችንንም እናጣለን። ሰባዊ በሆነ መልኩ በተለያዩ ዝግጅቶች በተወጠረ መልኩ ያለምንም እምነት ያለ ርኅራይና ያለ መልካም ልብ የምንኖር ክርስቲያኖች እንሆናለን። ነገር ግን ያለ ልብ በፍጹም ልናፈቅር አንችልም። እምነታችንም በአንድ ወቅት የተጻፈ ውብ የሆነ ታሪክ ሆኖ ብቻ ይቀጥላል ማለታቸውም ታውቋል። በማርያም እቅፍ ውስጥ መሰብሰብ እንደሚያስፈልግ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው
Il popolo cristiano ha capito fin dall'inizio che nelle difficoltà e nelle prove bisogna ricorrere alla madre.
የክርስትና እምነት ተከታይ የነበሩ ሰዎች ሁሉ ከመጀመሪያው ጀምሮ ችግሮች ውስጥ በሚገቡባቸው ወቅቶች ሁሉ ወደ ማርያም መሄድ እንደሚገባቸው ተረድተው የነበረ መሆኑን በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው በችግሩ ውስጥ የሚገኙ ድሃ የሆኑ ሰዎች ችግራቸውን ለመቋቋም ያስችላቸው ዘንድ በአንድ ስፍራ እንደሚሰበሰቡ ሁሉ እኛም በችግራችን ወቅት በእናታችን ጉያ ውስጥ መሸሸግ ይኖርብናል ብለዋል። በሕይወት ጉዞ ውስጥ ሕይወታችን መከራና ችግር ውስጥ በመትገባበት ወቅት ማርያምን በእንማጸናት ማርያም በፍጥነት ታማልደናለች በማለት ስብከታቸውን የቀጠሉት ቅዱስነታቸው እርሷ ለጭንቀቶቻችን ትኩረትን ስለምትሰጥ በሕይወታችን ውስጥ የሚገጥሙንን ማንኛቸውንም አይነት መንገራገጮች በትኩረት ስለምትመለከት በፍጹም አትዘገይም በፍጹም አታሳፍረንም ካሉ በኋላ ይህንን ሐሳባቸውን በሚገባ ለማስረዳት በማሰብ የሚከተለውን ብለዋል።
Un episodio può aiutarci a capire. Accanto a un letto di ospedale, una madre vegliava il proprio figlio, dolorante dopo un incidente. Quella madre stava sempre lì, giorno e notte.
በሆስፒታል ውስጥ ሆኖ የሚሰቃየውን የልጇን ስቃይ የምታይ አንድናት እንደማያስችላትና እርሷም ከልጇ ጋር አብራ እንደምትሰቃይ ሁሉ እናታችን የሆነች እመቤታችን ቅድስት ድንግል ማርያምም መከራና ችግር ውስጥ በመነገባባቸው ወቅቶች ሁሉ ከኛ ጋር እንደምትሰቃይ በንጽጽር ከገለጹ በኋላ ስብከታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥር 21 2010 ዓ.ም ምረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በሮም ከተማ ውስጥ በሚገኘው ሳንታ ማርያ ማጆሬ ባዚሊካ በመገኘት መስዋዕተ ቅዳሴን ካሳረጉ በኋላ ወደ ቫቲካን ተመልሰው ለማዳዊ በሆነ መልኩ እርሳቸው ዘወትር ረቡና እሁድለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና ግርጎብኞች በእለቱ ቅዱስ ወንጌል ላይ ተመርኩዘው አስተንትኖ አድርገው እንደነበረ ለመረዳት ተችሏል። ቅዱስነታቸው በወቅቱ ያደረጉት አስተንትኖ በላቲን ሥርዓተ አምልኮ አቆጣጥር ደንብ መሰረት በእለቱ ከማርቆስ ወንጌል ከምዕራፍ 1 ከቁጥር 21 እስከ 28 ተወስዶ በተነበበውና ኢየሱስ እርኩስ መንፈስ ማስወጣቱንና እንደ ባለ ስልጣን ህዝቡን ያስተምር እንደነበረ በሚገልጽ የመጽሐፍ ቅዱስ ክፍል ላይ ተመርኩዘው ባደረጉት አስተንትኖ እንደገለጹት ኢየሱስ ኃይሉን በቃላትና በተግባር ገልጾ እንደነበረ ቅዱስነታቸው አስተውሰዋል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች በእለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Il Vangelo di questa domenica fa parte della più ampia narrazione indicata come la giornata di Cafarnao. Al centro dell'odierno racconto sta l'evento dell'esorcismo, attraverso il quale Gesù è presentato come profeta potente in parole e in opere.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? የዚህ እሁድ ቅዱስ ወንጌል ከማርቆስ ወንጌል ከምዕራፍ 1 ከቁጥር 21 እስከ 28 ተወስዶ የተነበበው ማለታቸው ነው። የዚህ እሁድ ቅዱስ ወንጌል የቀፍረናሆም ቀን ተብሎ የሚጠራ ሰፊ ትረካ አንድ ክፍል ነው። በዚሁ በዛሬው የወንጌል ትረካ ውስጥ ማዕከላዊ የሆነ ክስተት ኢየሱስ በቃልና በተግባር የተገለጠ ኃያል የሆነ ነቢይ እንደሆነ አድርጎ በመግለጽ ያቀርበዋል። ኢየሱስም ወዲያውኑ በሰንበት ቀን ወደ ምኩራብ ገብቶ ማስተማር ጀመረ። እንደ ባለ ስልጣን በማስተማሩ ሕዝቡ በትምርቱ ተገረሙ። ምክንያቱም እነርሱ የለመዱት አይነት ቃላትን ተጠቅሞ ሳይሆን ለየት ባለ ሁኔታ በማስተማሩ ሕዝቡ በርሱ ተገረሙ። የሕግ ጻፍት ምንም እንኳን ሕዝቡን ያስተምሩ የነበረ ቢሆንም ቅሉ ነገር ግን እንደ ኢየሱስ በታላቅ ስልጣን አላስተማሯቸውም ነበር። ነገር ግን ኢየሱስ ሕዝቡን እንደ ባለ ስልጣን ሆኖ በማስተማር ከዚህም ቀደም የራሳቸውን አስተምሮ ብቻ ሲያደርጉ እንደነበረ ሰዎች ሳይሆን ከእግዚአብሔር የተላከ መሆኑን ለሕዝቡ ገለጸ። ስልጣን ያለው አዲስ ትምህርት ነው በማለት ስለ እርሱ መሰከሩ። በተመሳሳይ መልኩም ኢየሱስ በተግባር ኃይሉን አሳይቷል። በዚያን ጊዜ በምኩራባቸው ውስጥ የነበረ እርኩስ መንፈስ ያደረበት አንድ ሰው እንዲህ በማለት ጮኸ፣ የናዝሬቱ ኢየሱስ ሆይ ከእኛ ምን ትሻለህ? ልታጠፋን መጣህን? እኔ ማን እንደሆንክ አውቃለሁ። አንተ የእግዚአብሔር ቅዱስ ነህ አለው። ሰይጣን ዛሬ እውነቱን ተናገረ። ኢየሱስ የመጣው ሰይጣንን ሊያጠፋ ነው፣ የእርሱንም መንግሥት ሊደመስስ ነው፣ ሰይጣንን ሊያሸንፍ ነው። ይህ እርኩስ መንፈስ የኢየሱስን ኃይልና ቅድስናም ያውቅ ነበር። ኢየሱስም ጸጥ በል ከእርሱም ውጣ ብሎ ገሠጸው። እርኩሱም መንፈስ ሰውየውን በኃይል ካንፈራገጠ በኋላ እየጮኸ ወጣ ይለናል የዛሬው ቅዱስ ወንጌል። ይህ ሁኔታ ታዲያ በዚያን የነበረ ሕዝብ እንዲገረምና በፍርሃት ተውጦ ይህ ነገር ምንድን ነው? ሥልጣን ያለው አዲስ ትምህርት መሆኑ ነው። እርኩሳን መናፍስትን እንኳን ያዛል፣ እነርሱም ይታዘዙለታል እያሉ እርስ በርስ ተጠያየቁ። ኢየሱስ ያሳየው ታላቅ ኃይል የእርሱን ሥልጣን በሚገባ አሳይቷል። እርሱ በቃል ብቻ ሳይሆን በተግባርም አሳይቷል። በዚህ መንገድ የእግዚአብሔር ዕቅድ በቃላትና በኃይል ተገልጿል። እንዲያውም በወንጌል ውስጥ ኢየሱስ በምድራዊው ተልእኮ በመስበክም ሆነ ቁጥር ስፍር የሌላቸውን ሰዎች በመፈወስ ከችግራቸው እንዲላቀቁ በማድረግ ለኃጢአታቸው ርኅራይን በማሳየት የእግዚአብሔርን መንግሥት ገልጿል። ኢየሱስ በንግግሩና በተግባሩ ኃይሉን አሳይቶናል። ኢየሱስ የእኛን መንገድ የሚያበራ ፈተናዎችንና ችግሮችን እንድንቋቋም ጥንካሬን የሚሰጠን ጌታ ነው። ይህን እጅግ በጣም ኃይለኛና በጣም ጥሩ የሆነ አምላክ በማግኘታችን እኛ ምን ያህል ታላቅ ጸጋ እንዳለን እናስብ። በተለይም ችግር ሲያጋጥመን መንገዱን የሚያሳየንና የሚንከባከበን፣ በተለይም ደግሞ በችግር ውስጥ በምንገባበት ወቅት አስተማሪያችንና ጓደኛችን ጭምር ነው ጌታችን ኢየሱስ ክርስቶስ። ማዳመጥ እንችል ዘንድ የምታስተምረን እመቤታችን ቅድስት ድንግል ማርያም በአካባቢያችንና በውስጣችን የሚነገሩ መልእክቶችን ማዳመጥ እንችል ዘንድ እንድትረዳን፣ በተለይም ደግሞ በጣም አስፈላጊ የሆነውን ለሕይወታችን ትርጉም የሚሰጠውንና ከማንኛውም ባርነት ነፃ የሚያወጣንን የአዳኛችንን ድምፅ መስማት እንችል ዘንድ ትርዳን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን ይህ በመከታተል ላይ ያላችሁ ከቫቲካን ሬዲዮ የሚደርሳችሁን የአማርኛ ቋንቋ አገልግሎት ነው። ከዚህ በመቀጠል በብዙሃን መገናኛ መሳሪያዎች አጠቃቀም የወላጆች ወይም የቤተሰብ ኃላፊነት በሚል አርዕስት የተዘጋጀውን መልእክት እናቀርባለን። የሰው ልጅ ከፈጣሪው የተሰጠውን የእውቀት ስጦታን በመጠቀም አስደናቂ የሆኑ የፈጠራ ሥራ ውጤቶችን ለዓለማችን በማበርከት ላይ ይገኛል። እነዚህ በመሰረቱ ለመልካም አገልግሎት እንዲውሉ የታቀዱት የፈጠራ ሥራ ውጤቶች ታዲያ የተወሰኑትን ህዝቦች ብቻ እንዲያገለግሉ የታቀዱ ሳይሆን ድንበር ሳይገደው ደሃና ሀብታም ጥቁርና ነጭ ሳይል ለእያንዳንዱ ማህበረሰብ ጥቅም መዋል ያስፈልጋል። ከነዚህ አስደናቂ የፈጠራ ሥራ ውጤቶች መካከለ አንዱ የሆነው የብዙሃን መገናኛ መሳሪያ ነው። ከስሙ እንደምንረዳው የብዙሃን መገናኛ መሳሪያ ወይም ማህበራዊ መገናኛ መሳሪያዎች ዛሬ እጅግ በተራቀቀና ፈጣን በሆነ መንገድ በዓለም ዙሪያ ያሉ ህዝቦች እርስ በርስ በመገናኘት መረጃን እንዲለዋወጡ፣ የተለያዩ ወሬዎች እንዲደርሳቸው፣ እድገትን ለማምጣት የሚያስችል እውቀት እንዲቀስሙና በትርፍ ጊዜያቸው እንዲዝናኑ በማድረግ ሰፊ አስተዋጽኦ በማድረግ ላይ ይገኛሉ። ይሁንና በማህበራዊ የመገናኛ መሳሪያዎች ወይም በብዙሃን የመገናኛ መሳሪያዎች በኩል የሚመጣው የመረጃ ልውውጥና የህዝቦች እድገት የሚለካው በእውነት ላይ የተመሰረተ የመረጃ የሐሳብና የእውቀት ልውውጥ ሲኖር፣ እንዲሁም ከሁሉ በላይ የሰው ልጅ ክብርና መብት ሲጠበቅ ብቻ ነው። ማህበራዊ መገናኛ መሳሪያዎች ወይም የብዙሃን መገናኛ መሳሪያዎች ሬዲዮ፣ ቴሌቪዥንና ጋዜጣ በግንባር ቀደም የሚጠቀሱ ናቸው። በአውሮፓውያኑ አቆጣጠር ከ1990ዎቹ መጀመሪያ አንስቶ የኮምፒውተር መሳሪያ ከሃያላን መንግስታት እጅ ተርፎ በማደግ ላይ ባሉ አገሮች መካከል መሰራጨቱ ለህዝቦች ግንኙነትና መቀራረብ ትልቅ እገዛን በማድረግ ላይ ይገኛል። የኮምፒውተር ቴክኖሎጂ መዳበር ሽቦ አልባ የሆኑ ተንቀሳቃሽ የእጅ ስልኮች ተሰርተው እንዲወጡና በግለሰቦች እጅ እንዲገቡ የማድረግ ብልሃት ከላይ የተጠቀሱትን የብዙሃን መገናኛ መሳሪያዎች አገልግሎትን በእጅ በሚያዙ ስልኮች በኩል እንድናገኝ ተደርጓል። ስለዚህ ድሮ በወረቀት ላይ ታትሞ ይሰራጭ የነበረ ጋዜጣ ወይም ሬዲዮ ከፍተን በቤታችን የምናዳምጠው ወይም ቴሌቪዥን ከፍተን በቤታችን የምንመለከተው ዛሬ በተንቀሳቃሽ የእጅ ስልኮቻችን በተገጠሙ ኮምፒውተር አማካኝነት እንዲሆኑ ተደርጓል። በዚህ መልክ ለሰው ልጅ ጥቅም እንዲውሉ የተደረጉ የብዙሃን መገናኛ መሳሪያዎችን በተገቢ መንገድ ካልተጠቀሙባቸው የሚያስከትሉ ጉዳት ወደር የለውም። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ33ኛው ዓለም አቀፍ ማኅበራዊ መገናኛ ቀን ምክንያት በማድረግ ባስተላለፉት መልእክታቸው የብዙሃን መገናኛ መሳሪያዎች የሰውን ልጅ ክብር የሚጠብቁ፣ እውነትን የሚመሰክሩ፣ ትክክለኛ ማኅበራዊ ግንኙነትንና ነጻነትን የሚያከብሩ መሆን እንዳለባቸው አሳስበዋል። የብዙሃን መገናኛ መሳሪያዎችን ለጥፋት ሳይሆን ለብልጽግና፣ ለጥላቻ ሳይሆን ለፍቅር፣ ለድንቁርና ሳይሆን ለእውቀት ግብይት፣ ለሐሰት መልእክት ማስተላለፊያ ሳይሆን ለእውነተኛ መልእክት ማስተላለፊያ መሳሪያ እንዲሆኑ ማድረግ ያስፈልጋል። ወደ ዝግጅታችን ርዕስ ወደ ሆነው በብዙሃን መገናኛ መሳሪያዎች አጠቃቀም የቤተሰብ ወይም የወላጆች ኃላፊነት ምንድን ነው ወይም ምን መሆን አለበት ስንል ወላጆች ለራሳቸውና ለልጆቻቸው ቁሳዊ ፍላጎት የቅርብ ክትትል እንደሚያደርጉ ሁሉ ለስነ ባህሪያዊ እና ሞራል እድገት በተለይ በብዙሃን መገናኛዎች በኩል ከሚቀርቡ ምግባር ብልሹና ኃላፊነት ከጎደላቸው መልእክቶች ልጆቻቸውን የመከላከል ግዴታና ኃላፊነት አለባቸው። የብዙሃን መገናኛ መሳሪያዎች በዘመናዊ መልክ ተሰርተው መበራከት ገደብ ለሌለው የመረጃ ልውውጥ ለባህል መዳበርና ለእውቀት ግብይት ጭምር ትልቅ እገዛ እንዳደረገ ጥርጥር የለውም። በተቃራኒው በቤተሰብ ኑሮ፣ በእምነትና በሰዎች ግብረገብ የተዛባ ግንዛቤን በማስጨበጥ ጉዳት ሊያስከትሉ ይችላሉ። በተገቢ መንገድ ካልተጠቀሟቸው በሃይማኖት፣ በባህልና በቤተሰብ ሕይወት ይህ ነው የማይባል ጉዳት ሊያስከትሉ እንደሚችሉ ሁለተኛው የቫቲካን ጉባኤ አስገንዝቧል። የቤተሰብ ሕይወት በማኅበራዊ መገናኛ ዘርፍ ልዩ ክብር እንዲሰጠው ያስፈልጋል። የቤተሰብ ሕይወት እውነተኛ ፍቅርን፣ ታማኝነትን፣ ምሕረትንና ደግነትን ይጠይቃል። በአንዳንድ ቤተሰብ መካከል የሚታየውን እምነተ ቢስነት፣ ውጥረትና ግጭት በማርገብና በማስወገድ ለማህበራዊ ህይወት መሰረት የሆነውን የቤተሰብ ህይወት በመገንባት ረገድ ማህበራዊ ወይም የብዙሃን መገናኛ መሳሪያዎች ኃላፊነት አለባቸው። ይህ ከመሆን ፈንታ በብዙሃን መገናኛዎች በኩል ጎልቶ የሚታየው የቤተሰብ ህይወት ክብር ማጣት ጉዳትን እያስከተለ ይገኛል። በብዙሃን መገናኛ በኩል የቤተሰብ ክብር በሚጎድፍበት ጊዜ፣ የሰዎች የጋራ ጥቅም ጉዳት ላይ በሚወድቅበት ጊዜ ቤተሰብ በዝምታ መመልከት ተገቢ አይደለም። የሚኖሩበትን ወግና ባህል የተከተለ የብዙሃን መገናኛ ስርጭት እንዲደርሳቸው ለማድረግ ቤተሰብ ጉዳዩ ከሚመለከታቸው ክፍሎች ጋር በመሆን መመሪያንና ደንቦችን ማውጣት ይኖርባቸዋል እያልን ይህን ዝግጅት በዚህ እናጠቃልላለን። ስላዳመጣችሁን እናመሰግናለን። የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን፣ በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።
Savacham betwa